የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
መኖር የሚሹትን ህይወት ለመፍጠር ወይም የሚፈልጉትን ኑሮ ለመኖር ምን ያስፈልጋል በሚል ጥያቄ እንደረደራል። የብዙዎችን አስተያየት ለማየት ባለፈው ሳምንት እዚህ ዩናይትድ ስቴትስ ውስጥ የተካሄደ አንድ ጥናት
መስቀልቅሉ በወጣ ዓለም ይህን ማወቁ ምን ሊረዳ የሚል ጥያቄ የሰነዘሩም አልጠፉም።
የጥናቱ አድራጊዎች ግን የለም ይላሉ። ለዚህ ነው እንጂ መጠየቅ ራስን በጥሞና መፈተሽ
የሌሎችንም የክፋት ስራ በችልታ ማየት ከመተባበር ይቆጠራልና ህሊናን ለትክክለኛ ምግባር ተገዢ ማድረግ ማስፈለጉ ሲሉ ይሞግታሉ። የመጽሔት ማስታወሻ ይመለከተዋል።
አገርና ህዝብ ከገቡበት ቀውስ ለሚወጡበት መላ ትልቅ ተስፋ የተጣለበትና አንዳንዶች ደግሞ ዘላቂ መፍትሄ ለማምጣቱ ከወዲሁ ጥያቄ ያነሱበትን አገራዊ ምክክር አስመልክቶ በቀረቡት ጥናታዊ ጽሑፎች መነሻነት
ካራቱ እውቅና አንጋፋ ምሁራን ጋር የጀመርነውን ውይይትም ለምሽቱ ይዘናል።
ብርታትንና ያላማጽናትን
በህመም ስቃይ ውስጥ ሆኖም ለሌሎች የሚተርፍ ስራ መስራት እንደሚቻል በስራው ምሳሌ ሆኖ ካሳየን ከወጣቱ የሁለተኛ ደረጃ ትምህርት ቤት የኬሚስትሪ መምህር አዴው ዘሪሁንና
በድንቅ ምግባርና አስተሳሰቡ ልባቸው ተነክቶ የበኩላቸውን ለማድረግ ከተነቃቁ ደጋፊዎቹ ጋር ሊያዝነው ቀጠሮ ተመልሰዋል።
የአዲስ አበባ መስኮት ሲከፈት ንጉሴ አክሊሉ ለሰዓቱ ያሰናዳውን ያሰማናል።
በዛሬው ዕለት በክርስትና አማንያን ዘንድ ተከብሮ ያለውን የሆሳና በዓል ተንተርሶ የተሰናዳ ቅንብር ነው።
ሆሳና ማለት በግዕዙ መድኃኒት ማለት ነው።
በዓሉን የምታከብሩ አድማጮቻችን እንኳን አደረሳችሁ። ፕሪንሰስ መርሳቤል ለእልት መርሳቤል የመጽሐፉ ርዕስ ነው። ዶክተር ዋልት ንጉስ ዳርጌ ነው ደራሲው። ሌላው የመጽሔት ቅንብር የመጽሐፍት ዓለም ወግ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ።
እነኚህንና ሌሎችም ያልተዋወቁ በርከት ያሉ ቅንብሮች ይዘን ከዛሬ እሁድ ሚያዝያ 9 2014 ዓ.ም የራዲዮ መጽሔት ዝግጅት ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደንን ሰዓታችን እንደፈቀደልን እናሰማችኋለን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የማሊ የጦር ሰራዊት በማዕከላዊ ሀገሪቱ ግዛት የአየር ጥቃት አድርሰን በርካታ አሸባሪዎች ገደልን ሲል አስታወቀ። ከተገደሉት መካከል ፈረንሳዊ፣ ቱኒዚያዊ የሆኑ ጽንፈኞች አሉባቸው ብሏል። አንድ የማሊ የጦር ሰራዊት ጀነራል በሰጡት መግለጫ ከሞራ መንደር 10 ኪሎ ሜትር ርቀት ላይ በሚገኝ ደን የሚንቀሳቀሱ አሸባሪዎችን ለመደምሰስ 2 የአየር ጥቃቶች አድርሰናል ብለዋል። በጥቃቱም የእስልምናና የሙስሊሞች ድጋፍ የተባለ ቡድን አባላት ገድለናል ነው ያሉት። በጦር ኃይሉ የሚመራው የማሊ መንግስት ባለፈው መጋቢት 203 ጽንፈኞችን ገድያለው ማለቱ ይታወሳል። ሆኖም እማኞችና ሂዩማን ራይትስ ዋች ወታደሮቹ ከባዕዳን ተዋጊዎች ጋር ተባብረው የገደሉት የመንደሩን ንጹሃን ነዋሪዎች ነው ብለዋል። ከባድ የጎርፍ መጥለቅለቅ ቁጥሩ ወደ 400 የሚጠጋ ሰው በገደለበትና ብዙ 10 ሺዎች ያለመጠጊያ ባስቀረበት የደቡብ አፍሪካ ደቡብ ምስራቃዊ አካባቢ ትናንት እንደገና ዝናብ ጥሏል። የትናንቱ ዝናብ እንዳለፉት የከበደ እንዳልሆነ የአየር ሁኔታ ተከታታይ መስሪያ ቤት ገልጿል። ሆኖም መሬቱ በፊተኛው ዝናብ የሾቀ በመሆኑ እንደገና ጎርፍ ሊቀሰቅስ እንደሚችል ስጋት እንዳለ ነው ያስታወቀው። በዚህ ሳምንት ደቡብ ምስራቃዊቱ የውቅያኖስ ጠረፍ ከተማ ደርባንን ያጥለቀለቀው ጎርፍ መንገዶችና ሆስፒታሎችን አውድሟል። መኖሪያ ቤቶችና መውጫ ያጡ ነዋሪዎችንም ወስዷል። ለወትሮ በእነዚህ ቀናት የትንሳኤ በዓል በድምቀት የሚከበርባት ከተማ በጎርፉ የተጎዱት ነዋሪዎችን የማውጣትና የሰብአዊ እርዳታ ርብርብ ላይ ነው የምትገኘው። ከ40ሺ የሚበልጡ ሰዎች ናቸው በጎርፉ ሳቢያ ካለመጠጊያ የቀሩት። የሀገሪቱ ፕሬዝዳንት ሴሪል ራማፎሳ የፊታችን ማክሰኞ በሳውዲ አረቢያ ሊያደርጉት የነበረውን የሥራ ጉብኝት ሰርዘዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ የዩክሬን ዋና ከተማ ኪየቭን እና ሌሎች ከተሞችን በሚሳኤል አጥቅታለች። ጥቃቱን ያደረሰችው ትናንት ቅዳሜ ሲሆን ወታደሮቼ ማሪዮፖል ከተማን ከጥቂት የዩክሬን ተዋጊዎች በስተቀር ተቆጣጥረዋታል ብላለች ሩሲያ። ሆኖም በጦርነቱ ከባድ ውጊያና ከሁሉም የከፋው ሰብአዊ ጉዳት የደረሰባትን ከተማ መቆጣጠሯ በነጻ ምንጭ አልተረጋገጠም። እውነት ከሆነ ማሪዮፖል ወረራውን ከተጀመረ ወዲህ ሩሲያ እጅ በመውደቅ የመጀመሪያ ትልቅ ከተማ ነው የምትሆነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ከተማይቱ ከባድ ሁኔታ ላይ እንደምትገኝ ተናግረዋል። ሩሲያ ትልቋ የባህር ኃይል መርከባ ሞስክቫ ጥቁር ባህር ውስጥ መስጠሟን ተከትሎ የረጅም ርቀት ተወንጫፊ ሚሳኤል ጥቃት የቀጠለች ሲሆን ኪየቭ የሚገኝ የታንክ ጥገና ፋብሪካ ላይ የአየር ጥቃት አድርሳለች። ከቤላሩስ የተነሱ የሩሲያ አውሮፕላኖች ፖላንድ ድንበር አቅራቢያ የምትገኘውን ልቪቭ ከተማን እንደደበደቡ የዩክሬን የጦር ኃይል አስታውቋል። ኪየቭና ዋሽንግተን ትልቋ የሩሲያዋ የጦር መርከብ በዩክሬን ሚሳኤል እንደተመታች ይናገራሉ። መርከቧ መስጠሟ የዩክሬንን አልበገር ባይነት የሚያሳይ ተደርጎ ተወስዷል። ሞስኮ በበኩሏ መርከቧ የሰጠመችው በቃጠሎ ምክንያት ነው ብላለች። ዛሬ ባለም ዙሪያ የአውሮፓን የዘመን አቆጣጠር በሚከተሉ ዘንድ የኢየሱስ ክርስቶስ ትንሳኤ በዓል እየተከበረ ነው። በዚህ በክርስትና እምነት ታላቅ ደስታ ዕለት በሆነው የትንሳኤ በዓል የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ትርጉም አልባ ሲሉ የጠሩት የዩክሬኑ ጦርነትና ሌሎችም በዓለም ዙሪያ የሚካሄዱ ግጭቶች ሁሉ እንዲቆሙ ተማጽኖ አሰምተዋል። የኒውክሌር ጦርነት ሊቀሰቀስ ይችላል ብለውም ስጋታቸውን ገልጸዋል። ሰላም ይስፈን፣ ሰው እየተሰቃየ ጡንቻ ማሳየት ይቁም ያሉት ርዕሰ ሊቃነ ጳጳሳት ፍራንሲስ መሪዎች የህዝብን ተማጽኖ ይሰማሉ ብዬ ተስፋ አድርጋለሁ ብለዋል። በቅዱስ ጴጥሮስ አደባባይ በትንሳኤ ቅዳሴ ላይ ለመገኘት እና የብፁዕነታቸውን ቃለ ቡራኬ ለማዳመጥ በብዙ 10 ሺዎች የተቆጠሩ ምዕመናን ተገኝተዋል። በመጨረሻም ሰሜን ኮሪያ የኒውክሌር አቅም ያለው አዲስ መሳሪያ ለሙከራ ተኩሳለች። ፒዮንግያንግ በተከታታይ በያዘችው የትንኮሳ እንቅስቃሴ የተደረገውን የሙከራ ተኩስ የሀገሪቱ መሪ ኪም ጆንግ ኡን መመልከታቸውን የመንግስቱ የዜና መሰራጫ ዘግቧል። መሳሪያው በአጭር ርቀት ተወንጫፊም ቢሆን ተንታኞች ትልቅ ስትራቴጂያዊ ትርጉም የሚሰጠው እንደሆነ ይናገራሉ። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
አመሻችሁ ክብራትና ክብራን አድማጮቻችን፣
እሁድ ሚያዝያ 9 2014 ዓ.ም ተመረጠ የራዲዮ መጽሔት ጀምሯል።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁ እናመሻለን።
I don't care if you get
ቀጠሮ የተያዘለት ከአራቱ ምሁራን ጋር የተጀመረው ወግ ነው ቀዳሚው።
ሀገርና ህዝብ ከገቡበት ቀውስ ስለሚወጡበት ትልቅ ተስፋ የተጣለበትን እና አንዳንዶች ደግሞ ዘላቂ መፍትሄ ስለማምጣቱ ከወዲሁ ጥያቄ ያነሱበትን ሀገራዊ ምክክር እጣ አስመልክቶ ጥናታዊ ጽሑፎችን አቀርበዋል።
ፈተና ሊሆኑ የሚችሉትን ነቅሰው ከወዲሁ መታየት ያለባቸውን እያነሱ ለስኬዱ ይችላል ይሆናል የሚባሉትንም መንገዶች ይጠቁማሉ።
የእንግዶቻችንን ማንነት አስተዋውሰናችሁ በቀጥታ ወደ ውይይቱ እንገባለን።
ተወያዮች ዶክተር ያየህ ራድቀጣው የቀድሞ የትምህርት ሚኒስትር የከፍተኛ ትምህርት ኮሚሽነርና የብሔረሰብ ጥናት ኢንስቲትዩት ዳይሬክተር በመሆን ያገለገሉ
ፕሮፌሰር ባሩ ዘውዴ በአዲስ አበባ ዩኒቨርሲቲ የታሪክ ኤመሪተስ ፕሮፌሰር የኢትዮጵያ ምርምር ተቋምን ጨምሮ በበርካታ ሀገር አቀፍና አህጉራዊ ተቋማት በአመራር ኃላፊነቶች ያገለገሉ
ፕሮፌሰር ሚንጋነጋሽ በዴንቨር ሜትሮፖሊታን ኮሌጅ እና በደቡብ አፍሪካው ዊትስ ዋተርስ ራንድ ዩኒቨርሲቲ የአካውንቲንግ ፕሮፌሰር ስነ ስርዓቱን ካዘጋጁት አንዱ የሆነው የኢትዮጵያ ምሁራን ባለሙያዎች መድረክም ፕሬዝዳንት ናቸው።
ዶክተር አሸናፊ ጎሳዬ በዋሽንግተን ክፍለ ግዛት በአንድ መንግስታዊ መስሪያ ቤት በፕሮግራም ስራ አስኪያጅነት በማገልገል ላይ ናቸው። ቀደም ሲል በአዲስ አበባ ዩኒቨርሲቲ የኪነ ህንፃና የከተማ ፕላን ትምህርት ክፍል ረዳት ፕሮፌሰርና ተባባሪ ዲን በመሆንም ያገለገሉ እንዲሁም በአሁኑ ወቅት የኢትዮጵያ ምሁራንና ባለሙያዎች መድረክ ዋና ጸሐፊ ናቸው።
እልባት ካደረግንበት ነጥብ ነው የምንነሳው። ፕሮፌሰር ሚንጋ ደርሶ ነው የምመጣው። ይሄን ሊደጋግሞ የተነገረ አገራዊ ምክክሩ የተሳካ እንዲሆን ከወዲሁ ፈተና ሊሆኑ ይችላሉ ያላችኋቸውን ሐሳቦች ባነሳችሁበት ውይይት ላይ ተጠያቂነትን እንደ አንድ ትልቅ ርዕስ አድርጋችሁ ወደ ኋላም ሄዳችሁ በተለያዩ ደረጃዎች የመንግስትም የህዝብም ያልሆኑ ግዙፍ የንግድ ተቋማትን ተጠያቂነት አልነበረባቸውም ከሚለው የምጣኔ ሀብት ጉዳዮች ላይ ያተኮረው እስከ አዲሱ አስተዳደር ራስ ውስጥ የሚሰሩ ከተጠያቂነት አንጻር ተለቅሰው ሊወጡ የሚችሉ ችግሮችን ጠቅሳችሁ ይሄም ኮሚሽን መንግስቱም የሚፈልገውን ስራ መስራት እንዲያስችል ተጠያቂነት ትልቅ ስፍራ እንዲሰጠው ሲሉ እርሶና የሙያ ሀጋሮ የምጣኔ ሀብት ፕሮፌሰር ኤመሪተስ ሰይድ ሐሰን ጽሁፍ ለውይይት አቅርበው ነበር። እስኪ ተጠያቂነት እዚህ ውስጥ ያለውን ስፍራ እንዴት እንደሚሰራ ጨምረው ያስጨብጡን። የትኞቹ ክፍሎች ናቸው ተጠያቂነትን እስከወዲሁ ማሰብ ያለባቸው?
ዘርስለኛ ተጠያቂነት ስንል በተራ ትርጉም ስንሰጠው አሁን በቀላሉ የምንመለከተው ጦርነት ነው። አገራችን ውስጥ ያለው ከአንድም ሁለት ሶስት ቦታ ይሄ ሁሉ ህዝብ ተፈናቅሏል። ይሄ ሁሉ የወንጀል አይነት የምንሰማው ነገር አለ። ተጠያቂነት የሰፈነበት ቦታ ቢሆን እኮ እንዲህ አይነት ነገር አይፈጠርም። መጀመሪያውም የኔ ሙያ የአካውንቲንግ እና ተጠያቂነትን በኮርፖሬት ደረጃ ነው የምንመለከተው እና ያኛውን ከፖለቲካል አስተዳደር ከህዝብ አስተዳደር ጋር ስንመለከት ብዙ አይነት ተጠያቂነቶች ነው ያሉት። እዚህ ንግግር ላይ ያደረግነው በህዝብና በመንግስት መካከል በፓርቲ መካከል ያለውን ግንኙነት ነው። ነገሩን በጣም የሚያጠዘው ደግሞ ምንድን ነው? ቅድም ፕሮፌሰር ባሩ እንዳለው የብሔር ድርጅቶች ወይም ችግርን እንፈታለን ብለን የሄድንበት መንገድ ስትራክቸሩ የመንግስት አወቃቀር እና የፖለቲካ አወቃቀራችን በብሔር ወይም ኤትኒሲቲ የሚባለው የእንግሊዝኛው ይሻላል በዛ ላይ ኦርጋናይዝድ በሆነበት ጊዜ ተጠያቂነትን ለማስፈን ትልቅ ችግር ፈጠረው ለፌደራል መንግስቱ። ስለዚህ ይሄንን ተጠያቂነት አንዱ የምንመለከተው ፖለቲካ ድርጅቶች ወይም ገዢ ፓርቲዎች በተለይ በአፍሪካ ውስጥ እንዴት ነው ገንዘባቸውን የሚያገኙት ፋይናንሳቸውን እንዴት ነው የሚያገኙት ስንል ለምሳሌ በደቡብ አፍሪካ ANC ብንመለከተው ዛኑ PF በዚምባብዌ ብንመለከት በብዙ ቦታ ላይ ፓርቲዎቹ ኢንቨስትመንት ይኖራቸዋል ሼር ይኖራቸዋል አንዳንድ ቢዝነሶችንም ግንኙነት ይኖራቸዋል ግን በፓርቲውና በነዛ ድርጅቶች መካከል በእንግሊዘኛው አርምስ ሌንስ የሚል ልዩነት አላቸው። ሂሳባቸው ይመረመራል። እኔ እንደውም አንዳንድ ተማሪዎች የኤንሲን ሂሳብ የሚመረምሩ ሄዶ ኦዲት የሚያደርጉ አሉና መጣው የሚነግሩኝ አቤት እንደው የኤንሲ ሂሳብ እኮ እጅና እግሩ አያያዝም ምናምን ይሉኛል። ኢትዮጵያን አላያችሁም እላለሁ። እንደው ኢትዮጵያ ስንመለከት የኢህአዴግ የአራት ድርጅቶች መዋቅር ከሆነ በኋላ እያንዳንዱ የኤትኒክ ግሩፕ ደግሞ የየራሱ ንግድ ድርጅት አለው። እነዚህ ንግድ ድርጅቶች ደግሞ በክልል እንትን ብለው ምን እንደሚሰሩ ልማትና ለማለን ወዘተ ነው የሚሉት እና ቢዝነስና መንግስት ፓርቲ አጠቃላይ ተጠላልፎ አሁን እንደው መሳዘን ሁኔታ ነው የምንመለከተው። ፓርቲው ነው አሁን ዋና ወሳኝ ውሳኔዎችን የሚወሰነው እንጂ ፓርላማው አይደለም። ስለዚህ ይሄን እንዴት ተፈጠረ ስንል ፖለቲካል ሳይንስን ስንመለከተው ተጠያቂነትን በሶስት ይከፍሉታል። በፓርቲዎች መካከል የሚደረግ ውድድር፣ ከዛ በኋላ ይሄ መንግስት ተጠያቂነት ፓርላማ ህግ አውጪ ህግ አስፈጻሚ የምንለው፣ ሶስተኛው ደግሞ የሚዲያው ንቃት እነዚህ ነገሮች በመመልከት ነው። ስለዚህ ኢትዮጵያ ውስጥ ያለው ሁኔታ አደገኛ አይነት ሙስና የምንለው ወይም ስቴት ካፕቸር የምንለው ሁኔታ ነው። ፓርቲው ኦርጋናይዝድ የሆኑ ሰዎች መንግስትን እና ሪሶርሱን በሙሉ ካፕቸር አድርገውታል፣ ተቆጣጥረውታል። ስለዚህ ፖለቲካል ፓርቲዎቹ እንዴት ፋይናንስ እንደሚያደርጉ መገምገም ይኖርበታል እና የገዢ ፓርቲ ጡንቻው መቀነስ ይኖርበታል፣ ተጠያቂ መኖር አለበት።
መልካም ፕሮፌሰር ባህሩ ወደ እርሶ ነው የምመጣው። ከዚህ ቀደም መሰል የሌለው እንደ ሀገር ተሞክሮ በሌለበት አገራዊው የምክክር ኮሚሽን በከፊልም አገሪቱ ባለችበት ቀውስ የተነሳ በአንድ በኩል ብዙ ተስፋ ተጥሎበታል፣ በሌላ በኩል ደግሞ እጅግ ውስብስብና ብርቱ ፈተና ውስጥ የሚካሄደው ይህ የአገራዊ ምክክር ገና ሳይጀመር ዘለቄታ ያለው ፍሬስ ለማስገኘቱ ጥርጣሬ ካላቸው በደፈናው ነቀፌታ እስከሚሰነዝሩ ድረስ ይዘልቃል። ይህ ሁሉ ባለበት አገራዊ ምክክር እንዴት ሊሳካ ይቻላል? ኢትዮጵያ ካሁን ቀደም በታሪኳ ካለፈችባቸው ፈተናዎችና ገጥመዋት ከነበሩ መልካም አጋጣሚዎች ጋር እያዛመዱ ቢያስረዱን። በርግጥስ ይህ አገራዊ ምክክር ምንድነው ተጨባጭ ሊያደርግ የሚችለው? ሌሎች አገራዊ ምክክሮች ያሳኩትን ማዛመድ የሚቻል ከሆነ።
እሺ፣ አመሰግናለሁ። መቼም እንግዲህ ኢትዮጵያ በቅርብ ታሪኳ እንኳን ብዙ እድሎች ብዙ አጋጣሚዎች አግኝታ አዲስ ምዕራፍ ለመክፈትና የተረጋጋ ማህበረሰብ ለማድረግ ነበሩ፣ ግን አልተጠቀምንባቸውም። እና በዛ አውድ ብናየው የዚህን ያሁን ያለንበትን እንደው ትንሽ የታሪክ ተመራማሪና ምሁር ስለሆንኩኝ እንደው የ53ቱ መፈንቅለ መንግስት ለምሳሌ ብናይ ከሸፈ፣ ግን ከከሸፈ በኋላ አስፈላጊውን የማስተካከል እርምጃ መውሰድ በተቻለ ነበር። በወቅቱ የነበሩት የንጉሱ አማካሪዎችም ይህ እርምጃ እንዲወሰድ አጽንኦት ጠይቀው ነበር። በመሰረቱ የተለያየ መልክ ቢኖረውም ዋና እንትኑ እንድምታው ምን ነበረ? ወደ ኮንስቲቱሽናል ሞናርኪ በህገ መንግስት የታጠበ የተገደበ የዘውድ አገዛዝ ማለት ነው። እንደ እንግሊዝ፣ እንደ ዴንማርክ፣ እንደ ስዊድን እንደመሳሰሉት አይነት ነገር ነው። ወደዛ ነበር ሀሳቡ የነበረው። ይህ ባለመሆኑ ያው ቀጥታ ጭው ብለን ወደ አብዮት ገባን ማለት እንችላለን። አብዮቱ የሄደበት መንገድ ራሱ ያው የምታውቁት ነው። በተስፋ ጀምሮ ከዛ በኋላ ያው ጨለማ ውስጥ የገባ ነው በብዙ መንገድ። በተለይ የስልሳዎቹ መገደል እንደ አንድ ወሳኝ ነጥብ ማየት እንችላለን። ምክንያቱም እነኛ ሰዎች ምርመራ ላይ እያሉ ምርመራ ኮሚሽን ተቋቁሞ ኬዛቸውን እየተመረመረ እያለ ያ ዳር ሳይደርስ በግብታዊነት እጅ በመውጣት ያው እንዲገደል ሆነ። ያ ምንድነው እንግዲህ አንድ አዲስ ባህል የማናለብኝነት ወይም በእንግሊዝኛ ኢምፒኒቲ የሚባለው ባህል ፈጠራ እና ያ ቀጠለ። ከቀይ ሽብር ምን በኋላም በብዙ መልኩ እየተጠባለቀ ነው ያለው። በ83ስ በዛ መልክ ነበር ወይ ለውጡ መሄድ ያለበት? እርግጥ መቼም በመሳሪያ አሸንፎ የመጣ ያው የራሱን ዲክቴት ማድረግ ይችላል። ስለሆነም ነው እንግዲህ ዲክቴሽን በዛ የተቀረጸ ከበፊቱ የተቀረጸ እና የተጠነሰሰ ኢትዮጵያ ላይ ተጭኖ ያው እስካሁን ድረስ ተሻረገ ይታያል። ምርጫ 97ም እንደዚሁ ባልሆነ መንገድ ባልሆነ አቅጣጫ ሄዶ ያ ሁሉ ህዝብ ተስፋ ያደረገበት የመጀመሪያ የኢትዮጵያ ዲሞክራሲ መሰረታዊ ተብሎ የነበረውን በዛ በጨለማ ብዙ መስዋዕትነት ተከፍሎ ያው የምናውቀው ነው እንግዲህ። እና እንዲህ አይነት አጋጣሚዎች አሉ። አሁን እንግዲህ አሁን ያለንበት ሁኔታ ሪሊ የመጨረሻው ይመስላል። ይሄ እርግጥ ኮሚሽኑን በሚዛናዊ መልክ ማየት አለብን። ጨርሶ ማጥላላትም ትርጉም የለውም፣ ምክንያቱም ሌላ አማራጭ የለንም። ጠቢተ ተስፋ መሆንም አያስፈልግም፣ ምክንያቱም ብዙ ተግዳሮቶች ያሉበት ኮሚሽን ነው ማለት በሌላ ጊዜ ምነው በተቋቋመ የሚያሳይ ነገር ነው። አሁን ግን ያው የምታውቁት ነው ጦርነት የጦርነቷ ድማ በሆነችበት ጊዜ ኢትዮጵያ ማን ነው የሚሳተፈው የሚለው ራሱ ጥያቄ የሆነበት ባለበት ጊዜ የተቋቋመ ነው እና ብዙ ችግሮች አሉ። ይሁን እንጂ ከዚህ የተሻለ ምንም አማራጭ ስለሌለን እሱ ላይ መንጠልጠል ነው የምንችለው ማለት ነው። እና ካሉ ድክመቶች ካሉ ተግዳሮቶችም አንጻር ቢሆን ስኬታማ ሆኖ የሚጠናቀቅበት መንገድ እንዲኖር ነው ተስፋ የምናደርገው እና ካልሆነ ምንድን ነው አማራጩ ስንል በጣም ተስፋ የሚያስቆርጥ ሁኔታ ነው ያለው። ስለዚህ ምንድን ነው ያው ይሄ ኮሚሽን እንግዲህ በመጀመሪያ ደረጃ መቼም ያው አምሹር እነሱም የሚያደርጉት ነገር ይመስለኛል ከሌሎች ሀገሮች ልምድ መቅሰም ነው። በሌሎች ሀገሮች እነኚህ ብሔራዊ ምክክር መድረኮች በምን መልክ ነው የተካሄዱት? ውጤታቸው ምን ነበረ? ከተሳኩስ እንዴት ተሳኩ? ከከሸፉስ ለምን ከሸፉ የሚል ነው አለ። ብዙ ሌላው ሀገር ሳንሄድ በአፍሪካ ደረጃ የደቡብ አፍሪካ የታወቀ ትልቅ ምሳሌ አለ። ትሩዝ ኤንድ ሪኮንሲሊየሽን የሚባለው ኮሚሽን ነበር። በቅርቡ በደቡብ ሱዳን፣ በሱዳን፣ በኬንያ እንዲሁም ጥናቶችም አሉ እነሱ የሚያነጻጽር እና ከኢትዮጵያ ያለውን ገባት ሉት የሚያደርጉ እና እነኚህ በጣም ወሳኝ እንትኖች ናቸው፣ መነሻ የሚሆኑ ናቸው። ከዛ በኋላ እንግዲህ እኔ በተለይ በጣም አጽንኦት የምሰጠው ነገር አሳታፊነት የሚለው ነገር ነው። አሳታፊነት ስል በኤሊት ደረጃ በልሂቃን ደረጃ ሳይሆን በህዝብ ደረጃ ማለት ነው። ብልጽግና ፓርቲ ከህዝቡ ጋር ሲመካከር ህዝቡ የሚናገረው ነው ብሶቱን እንዴት አድርጎ እንደሚገልጽ ሰምታችሁ እንደሆነ እውነት ያለው እዛ ነው፣ እውቀት ያለው ታች ነው፣ ታች ነው ያለው። እስካሁን ድረስ በልሂቃን ስትመራች ሀገር የትም አልደረሰችም። ከአንድ መከራ ወደ ሌላ መከራ ነው እንጂ የሆነችው በእውነቱ ፈቅ ለማለት አልቻለችም፣ ወይም አስተማማኝ የሆነ የእድገት ጉዞ የልማት ጉዞ ልታገኝ አልቻለችም። ለምንድን ነው? ቅድም እንዳልኩት አብዛኛው በቀኖና የተመሰረተ ፖለቲካ አስተሳሰብ ፖለቲካ ድርጅት ስለሆነ ነው። ተራው ህዝብ ግን ሲናገር እኮ መሬት የረገጠ እውቀት ነው የሚለው እውነት ነው የሚናገረው ከብሶት ደረት ድረስ ከሚያጋጥመው ተነስቶ ነው። እና ይህ ኮሚሽኑ በጣም ስኬታማ ሊሆን የሚችለው እርግጥ ልሂቃንን መተው አለበት ማለት አይደለም፣ ምክንያቱም የችግሮቹ ምንጮችም ቢሆኑ የመፍትሄውም አካል እንዲሆኑ በግድ ማስገደድ ያስፈልግ፣ ግን በእነሱ ብቻ መታጠር እንደሌለበት ነው በጣም ግልጽ የሚሆንልኝ። በጣም መሆን ያለበት በደቡብ ሱዳን ተሞክሮ እንደውም እንደሱ ነው የተደረገው። በህዝብ ደረጃ በታችኛው ደረጃ ሄዶ የህዝቡን ስሜት ማዳመጥ ህዝቡ ምንድን ነው የሚለው እና ይሄ የማክረር ነገር ያለው አብዛኛው በልሂቃን ደረጃ ስለሆነ በግድ ወደዛ መሄድ ይኖርበታል።
መልካም ዶክተር ያየራድ ወደ እርሶ ነው የሚሻገረው። ይሄንኑ የቀደመ ለዚህ ግብአት ሊሆን ይችላል የሚል ጥናት የተደረገበትን የብሔረሰብ ጥናት ኢንስቲትዩት ግኝቶች ባቀረቡበት ውይይት ላይ ካነሷቸው ለዚህ ውይይትም ይረዳሉ ብላቸውን አንድ ሁለት ጥያቄዎች ላስከትል። አንደኛ የባለሙያዎችን ነጻነት በተመለከተ ይህ ኮሚሽን አሁን በተለያየ ደረጃ እንደተገለጸው ታማኒነት እንዲኖረው ተቀባይነት ያገኝ ዘንድ ከሌሎች ጫናዎች ነጻ እንዲሆን ይፈልጋልና እርሶ ከዚያ የቀደመ የብሔረሰብ ጥናት ኢንስቲትዩት ቢያንስ በባለሙያዎቹ ደረጃ ነጻነት ነበረ ይሉናል። በመንግስት ደረጃ የነበረው አወዛጋቢ ነገር እንዳለ ሆኖ ከግራም ከቀኝም ከተጽዕኖ መንጻት እንዲችል ይህ ኮሚሽን መስራት ያለበትን ነገር ያለ መንግስትም ሌሎች ፍላጎቶችም ተጽዕኖ መስራት የሚችልበት ሁኔታ እንዴት ሊፈጠር ይችላል ይላሉ።
አመሰግናለሁ። ወሰብሰብ ያለ ነገር ውስጥ ስለሚያስገባ እንደው በአጭር ባጭሩ ለማቅረብ እሞክራለሁ። ትልቁ መሰረታዊ ጉዳይ ፕሮፌሰር ሚንጋም እንዳነሳው እና ፕሮፌሰር ባህሩም ጠቀስ እንዳደረጉት የመንግስት ኃላፊነትና በቅርቡ ያየናቸው የፓርቲዎች ሚና ምን ይሆናል የሚለው የተጠያቂነት ጉዳይ ትልቅ ወሳኝ ነገር ነው በዚህ ሂደት ውስጥ። ስለዚህ መጀመሪያ እንደው የተዋጣ ነገር እንዲኖር እንዴት አድርጎ ተጠያቂነት ያለበት መንግስት እንዲኖር ያስፈልጋል የሚለውና ግን ደግሞ አሁን በምክክሩ ሂደት ውስጥ ባለንበት ሁኔታ እንዴት ነው መንግስትን ተጠያቂ የምናደርገው የሚለው ወሳኝ ነው የሚሆነው። ይሄ ትንሽ ጠንከር ያለ ሀሳብ ስለሆነ ብዙ ወደ ዝርዝሩ አልገባም፣ ግን ዋናው ነገር ምንድን ነው አሁንም ምክክሩ እኮ ያቋቋመው መንግስት ነው። መንግስት ስንል ደግሞ አሁን ባለው ሁኔታ አንድ ፓርቲ ማለት ነው። ይሄ ፓርቲና የመንግስቱ ፍላጎትና የሀገር ፍላጎት እንዴት ነው የሚያያዙት የሚለው ወሳኝ ይሆናል። ከኛ ልምድ ያየነው ምንድን ነው ይህንን ባለፈው ውይይታችን ባጭሩም ቢሆን ገልጸዋለሁ። እንደሚታወቀው ዴሞክራሲያዊ ማዕከላዊነት ተብሎ ማዕከላዊነቱ መጀመሪያ በደርግ ከዚያ በኋላ በአደራጅ ኮሚቴው ኮሚሽኑ በኋላ ደግሞ በፓርቲው ስር፣ ግን ዞሮ ዞሮ ደግሞ ማዕከላዊነቱ በፕሬዚዳንቱ ብቻ ወይም በፓርቲው መሪ ብቻ የሚሆንበት ነው። እንግዲህ በእንደዚህ አይነት ሁኔታዎች ውስጥ ምን አይነት ነጻነት ያለው ጥናት ማካሄድ እንችላለን ሲባል ከዛ የተደረገው ነው መንግስትን የለም ብሎ ማለት የማይቻለው ማይሆን ነው። እንኳን በእንደዛ ያለ ጠንከር ባለ ሁኔታዎች ውስጥ እና ብዙ ፈተናዎች በነበሩበት ሁኔታዎች ውስጥ ከመንግስት ውጭ እንሰራለን ማለት አይቻልም። ያቋቋመን መንግስት ነው። ግን ጥናቱን በምናደርግበት ጊዜ እና ውይይቶቹ ውይይት ይኖራል ተብሏል እና በተቻለ መጠን ደግሞ ውይይቶቹ በሚደረጉበት ጊዜ ይሄ ደግሞ በጣም ፈታኝ የሆነ ወቅት ነበር። ግን ቢያንስ ቢያንስ ጥናቱ ነጻ ሆኖ ባለሙያዎቹ በሚፈልጉት መልክና ትክክለኛ ነው በሚሉት በሚያውቁበትና በሚያምኑበት ነገር ይስ ይህን ውጤት ግን የምናሳውቀው ተዋረዱን ጠብቆ በመንግስትና በፓርቲው ሂደት ውስጥ ይሆናል ብለው ስለዚህም ሰፊና ጥልቀት ያለው ጥናት መንግስትን ለማስደሰት ወይም የዛሬን ብቻ ነገሮች ለመፍታት ሳይሆን ታሪክ ምን ያሳየናል፣ አሁን ምን አለን፣ ወደፊት ምን ሊሆን ይሻላል የሚለውን በሙያቸው መልክ በታሪክ በኢኮኖሚ በማህበራዊ ጉዳይ ግና ህገ መንግስት የሚያደርጉትን ጥናት ቢደረግ ተደርጓል። ከዚህ ለአሁኑ ምን እንማራለን የተባለ እንደሆነ
ሰዓቱ ነው እንጂ ውይይቱ አላበቃም። አድማጮች ሙሉን ውይይት በድረገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን እንግዶቻችንን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን።
የረዥም ጊዜ የራዲዮ መጽሔት አድማጭና የብዙ ጊዜም ተሳታፊ ናቸው።
በሰላምታ ነው የጀመሩት። የእንቅልፍን አስፈላጊነት በተመለከተ ከታዋቂው የሕክምና ባለሙያ ዶክተር አሰፋ ጋር ያደረግከውን ተከታታይ ውይይት በጥሞና አድምጬ ነበር። በእውነቱ ጠቃሚ ትምህርት የሚሰጥ ነው። አመሰግናለሁ።
ሆኖም እንቅልፍና ብርሃን ያላቸውን ዝምድና በሚመለከት የሰጡት አስተያየት ትንሽ ግር ብሎኛል። እንዲያውም ተዳፈርክ ካላልከኝ ነገሩ ትክክል ስለመሆኑም ጥርጣሬ አለኝ።
ነገሬን ላብራራ ይላሉ አድማጫችን። አይነ ስውር ነኝ፣ ብርሃን ባይኖር ኖሮ ብዬም ተጨንቄም አላውቅ።
ሆኖም አልፎ አልፎ ከሚያጋጥመኝ በቅጡ ያልቋጨሁት ወይም በእንጥልጥል ያለ የሚያሳስበኝ አንድ ነገር ሲኖረኝ እሱን ማሰላሰል ትንሽ እንቅልፍ ይነሳኝ ይሆናል እንጂ ከብርሃን ማየትም ሆነ ማጣት ጋር የሚቆራኝ አይመስለኝም።
ማታ ማታም ቢሆን ባለቤቴ መብራቱን አጥፋው ስለምትለኝ አጠፋው ይሆናል እንጂ እንቅልፌን እንዳያውቀኝ ስል የማድርገው ልዩ ጥረት የለም። እንዲያም ሆኖ ጥሩ እንቅልፍተኛለሁ።
ሳይንሱ ታዲያ አይነ ስውራንን አይመለከትም ማለት ነው? እንዲያ እንዳልል ደግሞ ሳይንስ ነው። ታዲያ ዶክተር በዚህ ጉዳይ ላይ ምን ይላሉ? የተደረገ ጥናት ካለም ቢያስተምሩን አመስጋኝ ነኝ።
የእንቅልፍና የብርሃንን ሚና አስመልክቶ በቅርቡ ባሰማነው አንድ ፕሮግራም የተከታተሉትን ትንታኔ ተንተርሰው ከጻፉልን የተወሰደ ነው።
የቄሳርን ለቄሳር እንደሚባለው ኮርፖሬት ጥያቄያቸውን ጥያቄው ለሚመለከተው ለሰኞ ምሽቱ የሐኪሞን ይጠይቁ ፕሮግራም አሳድረን የመጽሔት ተሳትፏቸውን የሚመለከተውን እናሰማችሁ።
አቶ ካሳሁን ይበልጣል የዶክተር ተሳታፊያችን በተለይ በእሁዱ ፕሮግራማችን ላይ ለረጅም አመታት አስተያየት በመስጠት ጽፈው ወይም ደውለው ሐሳቡን ያቀብሉናል። ዛሬም እንግዲህ በትክታታይ የቀረበውን ፕሮግራም እንሻ አድርገው ነው ይሄን ጥያቄ ያደረሱን። ጥያቄውን በዛ ፕሮግራም ላይ እናስተናግዳለን። ለረጅም ጊዜ አድማጭ ይልቁንም ደግሞ ለራዲዮ መጽሔት ለጻፈው ተሳታፊነቱን ተንተርሰው የሚነሳ ጥያቄ በስልክ ባቀረቡልን ጥያቄው ላይ ስለራሶ ነግረውናል። የአይን ብርሃኖን በ8 አመት እድሜው ማጣቶን አይነስውር ነኝ ይላሉ። ከቋንቋ ከቃል አጠቃቀሙ በነሳቶ ካሳውን አንዳንድ ጊዜ ትክክለኛ ነገር ለመጠቀም በሚደረገው ጥረት ስተት ይሰራል። አጠራሩ ተቀባይነት ያለው የትኛው ነው? የአይን ብርሃን ማጣት አይነስውር የሚለው አጠራር ትክክል ነው?
አመሰግናለሁ አሉላ። ይሄ በጣም ጥሩ ጥያቄ ነው። በየጊዜው ሲያወያይም ሰማለሁ አንዳንድ ቦታ። እንደው ከቀጠለ መልስ ጥያቄውን እኛ ምንፈልገው የቋንቋ አጠቃቀም አይነስውር የሚለው ነው። የተለመደ ነው። ከድሮም ጀምሮ ህብረተሰቡ በስፋት የሚያውቀው እሱ ነው። እኛ ምንፈልገው እሱ ነው። ነገር ግን ከጊዜ በኋላ በተለይ በዚህ በልዩ ትምህርት መስክ ያሉ ሰዎች የተጠነቀቁ እየመሰላቸው የተሻለ የመሰላቸውን ማየት የተሳነው ይላሉ። አንዳንዱ ደግሞ እንደውም በጣም እየፈራ ስሙን ላለመጥራት እንደው እንደናንተ ያሉት አይነስውር ሰዎች ይላሉ። ምን መጣው ቀጥተኛ ስያሜ አይነስውር የሚለው ነው። ለባጭሩ ጥያቄ ለመለስ
በጣም አመሰግናለሁ። ይሄ በስራ ምክንያት በተገቢው መንገድ ለመግለጽ ለምንፈልግ ነገር ግን ሳናውቅ ስተት ልንሰራ ለምንችለውም ይረዳው ማየት የተሳናቸው የሚለው አጠቃቀም እርሶ እንዳሉት በቅንነት ከማሰብ የመነጨ ይመስላል። ነገር ግን ተቀባይነት እንደሌለው ወይም እንደማትስማሙበት ከዚህ ቀደም ሰምቼ ነበርና ያነሳውሎት አመሰግናለሁ አቶ ካሳሁን። ታዲያ እርሶ በተለይ ራዲዮ መጽሔት ላይ ቅርብ ጊዜ ወዲህ እንግዲህ ያገሩም የዜና ሁሉም ነገር ተለዋወጠና እንደ ድሮ አይሳተፉ እንጂ አወያይ አከራካሪ የሆኑ ሐሳቦች ላይ ሐሳቡን በማካፈል ይታወቃሉ። በጣም ጠንካራ የሬዲዮ አድማጭ ነዎት ብል የተሳሳትኩ አይመስለኝም። እስኪ ንገሩን ራዲዮ ለማድመጥ ልማዶ።
አይ እውነት ነው አሉላ፣ አመሰግናለሁ። እኔ ብቻ ሳልሆን በእውነቱ አይነስውራን በጣም በጣም ጎበዝ ነው የሬዲዮ ፕሮግራም ተከታታዮች ናቸው። አውቃለሁ የእናንተን ፕሮግራም በጣም በብዛት እንደሚከታተሉ በተለያየ አጋጣሚ እንጨዋወታለን እና ብዙዎቹ እነዛ ናቸው። እኔ ከሞላ ጎደል አሁን ወደ 40 ዓመት ይሆነኛል የእናንተን ጣቢያ መከታተል ከጀመሩ። አስታውሳለሁ መስከረም 1974 ዓ ም አካባቢ ነው ካልሳሳትኩኝ፣ 7 ነበርኩ ያን ጊዜ። ከዛ ጊዜ ጀምሮ ነው በድንገት አንድ ጣቢያ ምየስ ሲጎረጉት ያገኘኋችሁ እና ከዛ ጊዜ ጀምሮ በእውነቱ ያለማቋረጥ እከታተላለሁ። ልክ ነው፣ የረጅም ጊዜ አድማጭ ነኝ። ብዙም ደግሞ በእውነቱ ተምሬበታለሁ። በጣም ጥልቅ የሆነ ትንተና የሚሰጥበት ብዙ ትምህርት የሚገኝበት የማይለወጥ ደግሞ በእውነቱ አቋማችሁም የማይለወጥ የኢትዮጵያ የፖለቲካ ሁኔታ ከፍም ዝቅም ቢል የእናንተ ፕሮግራም አካሄድ ወጥ ሆኖ ነጻነቱን ጠብቆ የሚሄድ በመሆኑ ምክንያት ብዙዎች ወዱታል። እኔም ደስ ይለኛል።
አመሰግናለሁ። እርስዎን የመሰለ ለረዥም ጊዜ የተከታተለ የሚተችም ሲኖር በቀጥታ መናገር ልማዱ ያለውና የሚያሳስብ ሰው የማንኛውም ሬዲዮ ጣቢያ የሚወደው አድማጭ የሚፈልገው ይመስለኛል። ጥሩ አድማጭነቶ ከኔ የስራ ልምድም በአሜሪካ ድምጽ ራዲዮ ከነበረኝም ሆነ ከዚያ ብዙ ዘመን የቀደመ ነውና እናመሰግኖታለን። መጨረሻ ጥያቄ፣ ቀደም ብለን ስንነጋገር ይሄን በድምጽ ያሰሙትን ጥያቄውን በጽሑፍ ነበር የላኩልኝ። ሌላ ጊዜም እንዲሁ ያደርጋሉ፣ በኮምፒውተር ተመጥቶ ይልኩልናል። እምናውቀው አይነስውራን በብሬል የሚጻፍ ጽሑፍ እንደምትጠቀሙ ነውና እንግዲህ ከጊዜው ጋር እየተሻሻለ መልካም ነገሮችም እየመጡ ነው። በዚህ ሰዓት ለሚከታተሉ በኮምፒውተር የሚጻፍ ጽሑፍ እንደምትጠቀሙ እንዴት እንደሆነ ስለዛ ሶፍትዌር ወይም አፕሊኬሽንም ከሆነ ነግሩንና በዚሁ እንሰናበታለን ለዛሬው።
ጥሩ ነው አሉላ፣ አመሰግናለሁ። ይሄንንም ሳብራራ በጣም ደስ ይለኛል። ጥያቄው ጥሩ ጥያቄ ነው። ብሬል እውነት ነው፣ አንተ በትክክል እንደገለጽከው ብሬል መሰረታዊ የመግባቢያችን የጽሑፋችን የጥበብ መክፈቻችን የምንለው የአጻጻፍ ስርዓት ነው። እሱን የሚተካ ቴክኖሎጂ የለም ዛሬም ቢሆን እውነቱን ለመናገር። ነገር ግን አሁን ትንሽ የተለወጡ ብዙ ነገሮች አሉ። አሁን እዚህ ሀገር ብሬልን ብዙ አንጠቀምበትም። ምንድን ነው የምናደርገው? ፕሮግራም አለ፣ የአማርኛ ፕሮግራም አለ ኤንቪዲ የሚባል ሌሎችም አሉ ሲባል እሰማለሁ። ግን እኔ በብዛት የምጠቀመው ይሄ ኤንቪዲኤ የሚባል ፕሮግራም ነው። አውስትራሊያ ያሉ አበሾችም አበሻ ያልሆኑ ሰዎችም ተሰባስበው ደቨሎፕ ያደረጉት ፕሮግራም ነው እና አማርኛ ጽሁፎችን የምናነበው ወይም የምንጽፈው እሱን ፕሮግራም ተጠቅመን ነው። ኮምፒውተር ላይ እንጭናለን። እሱን በምንከፍትበት ጊዜ የአማርኛ ጽሁፍ ስንጽፍ አማርኛ ነው የሚጽፍልን፣ እንግሊዝኛ አይጽፍም። እንግሊዝኛ ሰነዶችን ወይም የእንግሊዝኛ ሊትሬቸር ሰው ወይም የምናነበው ጆስ በሚባል እዚህ ሀገር ፍሎሪዳ ያለ ፍሪደም ሳይንቲፊክ የሚባል ካምፓኒ አለ። እሱ የፈጠረው ነባር የቆየ ቴክኖሎጂ አለ። በሱ ነው ግን በአማርኛው ይሄ ነው ኤንቪዲ የሚባል ፕሮግራም አለ። እሱ ነው ግን የበለጠ ዴቨሎፕ መደረግ አለበት። ካምፓኒውም ጥረት እያደረገ ነው። የሚቀሩት ነገሮች አሉ እና ወደ እናንተ ስጽፎ ምንድነው ማድረገው ስልክላችሁ በኮምፒውተር ጽፈዋለሁ ቀጥታ በአማርኛ። ከዛ በኋላ እሱኑ አታች አድርጌ ኢሜል አደረግላችኋለሁ። አንዳንድ ጊዜ ግን ወይ ፕሬዘንቴሽን ሲኖረኝ ኮንፈረንስ የማቀርበው ነገር ሲኖር በፓወርፖይንት ከሆነ ኮምፒውተር ይጠቀማሉ በእንግሊዝኛው። በአማርኛ ከሆነ ግን መጀመሪያ ኮምፒውተሩ ላይ በአማርኛ ጽፍና ከዛ በኋላ ያን ጽሁፍ እንደገና ወደ ብሬን ለውጠዋለሁ። ምክንያቱም እያነበብኩ ማቅረብ ፈልጋለሁ። ሶ በአጭሩ ሲመቸን በብሬን እንጠቀማለን፣ ሳይመቸን ደግሞ ኮምፒውተር ላይ በጫን ነው የአማርኛ ሶፍትዌር እንጠቀም።
መልካም። ቀደም ሲል በኃላፊነት ስራ የሚሰሩ በስራ መደባቸው የሚያግዛቸው ረዳት የሚፈልጉበት ፈተና የቀለለ ይመስላል። የቱን ያህል ኢትዮጵያ ውስጥ እንደተለመደ ባላውቅም አቶ ካሳሁን የህግ ሙያ ነው እያጠኑ ያሉት። አሁንም ከፍተኛ ትምህርቶን እየተከታተሉ ያሉት?
አሁን በክሪሚናል ጀስቲስ የፒኤችዲ ጥናቴን እያደረግኩ ነው። ህግ መጀመሪያ ዲግሪና ሁለተኛ ዲግሪ ተርቻለሁ። ሶሲዮሎጂም እንደዚሁ ኢትዮጵያ ውስጥ መጀመሪያ ዲግሪ አለኝ። አሁን እየሰራሁ ያለሁት በክሪሚናል ጀስቲስ ፒኤችዲ ነው።
መልካም። ከቃለ ምልልሳችን በፊት ጠቀስ ያደረጉልኝ ከጥናቱ ጋር የተያያዙ ነገሮችንም መልከት የምናደርግበት ሌላ እድል እንደሚኖረን ተስፋ አደርጋለሁ። አሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ አሉላ። መልካም ጊዜ።
ያሉበትን ተደራራቢና ከባድ የጤና ችግሮች አልፎ በዚያ ሁኔታ የማይታሰብ የሚመስል አንዳች ትርጉም ያለው ነገር ለማድረግ መስራት የተነሳሳው ወጣት መምህር ታሪክ ነው።
አስገራሚ ጥረቱንና ብርታቱን ያደነቁ ለሌሎች አሳቢነቱም ያስደምማቸው ደግሞ ስራው ለብዙዎች በሚዳረስበት መንገድ የበኩላቸውን ለማዋጣት ወሰኑ።
በቀደመው ፕሮግራማችን አስተዋውቀናችሁ ነበር። ወደ ምልልሳችን እንውሰዳችሁ።
አቶ አዴው ዘሪሁን ከአዲስ አበባ፣ አቶ ሳምሶን ደምሴ ተፈራ ከዚህ ከዋሽንግተን ዲሲ። አቶ ሳምሶን፣ አዴው ከገጠመው የመኪና አደጋ በኋላ ለተደራረቡ የህመም አይነቶች ተጋልጦ ባለበት የሰራው ስራና አሁንም በመስራት ላይ ያለው ስራ ተመልክተህ ትልቁ ነገር እንዲህ ያለ ነገርን ማየትና እንደው አድንቆ ወይም ደግሞ አዝኖ በጸጸት ስሜት ገልጾ ከማለፍ በተግባር ሊደረግ የሚችል ነገር መኖሩን ያሳያችሁ ይመስለኛል። ለብዙዎችም ምሳሌ ይሆናል። መምህራኖቹንም ማገናኘት ድረስ ሄዳችኋልና በዚህ ሰዓት ይሄን ውይይት የሚከታተሉ በእያሉበት መሰል ስራዎችን እንደያቅማቸው ሁኔታቸው እንደፈቀደላቸው ሊያደርጉ የሚችሉን አመላክታቸዋል። አዴው፣ ወደ አንተ ነው የምመጣው። ምናልባትም አስቸጋሪ ሊሰኝ በሚችል እንዲህ ያለ ስራ ለመወጠንም አይደለም ለማሰብም የሚያስቸግር በሚመስል ሁኔታ ውስጥ ሆነ ልምዴን የመምህርነት ዕውቀቴን ብዙ መስራት ይችላለሁ፣ ተማሪዎችን መርዳት ይችላለሁ፣ ያለሁበት ሁኔታ ሳይገድበኝ ብለህ እየተንቀሳቀስክ ነው ያለኸው። እንዳስረዳህን በተለይ ደግሞ የኩላሊት እጥበቱ በሚካሄድበት ጊዜ በየቀኑ በሳምንት 2-3 የታደርግ ከሆነ ከዛ በኋላ ብዙ ስራ መስራት በማይቻልበት ሁኔታ ነው። በተሽከርካሪ ወንበር ላይ ነው ያለኸው። ያሳየህን የጤና ሁኔታ ያ ሁሉ ያሳሰበህና ያስጨነቀህን ያህል ስራህን የከለከለ አይመስልም። እስኪ ንገረን፣ ያገኘሃቸው ምላሾች ምን አይነት ስሜት አሳደሩብህ? ምን የሚቀጥል ምዕራፍስ ይታይሃል?
ስነሳ ያለኝን ብዬ ነው የተነሳው። በቃ ይህንን ነገር አደርጋለሁ ብዬ ተነሳሁ። አንድ ነገር ሪስክም ወስጄ ነው። ለህትመት ያወጣሁት ገንዘብ የዲያሊስ ገንዘብ ነው።
ለህክምና የሚያስፈልግህን ራሱ ነው።
በሳምንት 3 ነው፣ በወር የሚመጣው ከፍተኛ ነው። ግን ትልቅ ኃላፊነት በራሴ ላይ ወስጄ ነው ወደዚህ ስራ የገባሁት። ለማንም አልነገርኩም። ማተሚያ ቤት ጋር ተነጋግሬ ሰጠው። ከዛ በኋላ ልክ ህትመቱ እየሄደ እያለ ለጓደኞቼም ስራበት ለነበረው መስሪያ ቤት ላኩላቸው። ከዛ ገረማቸው። እየመጡ ሲጠይቁኝ የሚያዩት እኔ ጋር የነበረውን ህመም የነበረውን ሁኔታ ስለነበር በጣም ገረማቸው። ከዛ በኋላ አስተምርበት የነበረው ትምህርት ቤት ግማሹን እኔ እችላለሁኝ አለ፣ የህትመቱን ግማሽ። አንዳንድ ጊዜ የሆነ ነገር ስንጀምር የሚደግፈን ሰው ብዙ አለ። አሁን እኔ የተማርኩት ማለት ነው። በሚገርም ሁኔታ በጣም ብዙ ሰው በጣም የተለያየና የሚገርም ችሎታ አለው። ነገር ግን ያንን አውጥቶ ወደ ሰው ማምጣት ይፈራና ዝም ይላል። አሁን እኔ በከስከዛሪ ያለኝ ያልኩት ነው ለሰው ያቀርብኩት። ግን ከዛ በኋላ ትምህርት ቤቱ እንደዛ ተባበረኝ ያስተማርኳቸው ተማሪዎችም እኔ የትራንስፖርት እኔ እንትን ይያሉ ተባበሩኝ። መጽሐፉ ታተመ። ከህትመት በኋላ ብዙ ሰዎች ተገናኙ፣ ብዙ ሰዎች አበረታቱኝ፣ ብዙ ሰዎች እንገዙ። ስለ መጽሐፉም አንዳንድ ተማሪዎችም አስተማሪዎችም አስተያየት ሰጡና ምን ሆንኩ መሰለ ደነገጥኩ። እና ስደነገጠኝ እኔ ጋር ያለውን ነገር እንኩ ብዬ ነው በቃ። አሁን እኔ ጋር ለረጅም ጊዜ እኔ በየጊዜው ቴስትስ ሞክረው ተማሪዎች ላይ ስሞክር እንደዚህ ቢሆን ይያልኩኝ ሳሻሽል ምናምን ስቆይ እኔ ጋር ሲሆን አይቼው የነበረው በጣም አሳንሼ ነው። ነገር ግን ካለው ሁኔታ ጋር ብዙ ሰዎች እየደወሉ ሲነግሩኝ አንተ በዚህ ጤንነት ውስጥ ሆነ ይሄን ማድረግህ እኛን አነቃቃን፣ ስለዚህ እኛ የሆነ ነገር መስራት እንዳለብን ይያሉ ሲነግሩኝ ደስ አለኝ። ከዛውጭ ደግሞ ብዙ ኃላፊነት ተሰማኝ። አሁንም እግዚአብሔር እድሜ ይስጠኝ ነው የምለው። ያለው ጤንነት እንዳለ እንኳን ቢሆን እድሜና አቅም ይስጠኝ። አሁን ሁለተኛውን መጽሐፍ ከመጀመሪያው መጽሐፍ ላይ አስተያየት እየተቀበልኩ እያስተካከልኩት ነው። ከሁለት ወር በኋላ ሁለተኛውን ቮሊዩም አወጣዋለሁ፣ ሁለተኛውን መጽሐፍ ማለት ነው። ስለዚህ ለዛ ግን በጣም 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 ከፍተኛ ጥንቃቄ አድርጌ ብዙ ነገሮችን ጨምሬ እንዲያውም እስካሁን ያልተለመዱ አካሄዶች አሉ። ያው መጽሐፉ ሲወጣ የምናየው ነው የሚሆነው። እነዛን ሁሉ እንዳስብበት አድርጎኛል። ከዛ ውጭ ግን እኔ ለሰዎች አንድ ነገር ሆንን ሲሉ አንድ ነገር ሲጠይቁ ምላሽ ምንድን ነው ብዬ ራሴንም እንዳይን ያደረገኝ አሁን ያለው ሁኔታ በመጽሐፍ ከማድረስ ጋር ከመቀበል እንደዚህ ጋር ብቻ ሳይሆን ለሰዎች ጉዳይ ይሄን ይላል። እኔ ሳሚን እንዴት አድርጌ እንደማመሰግነው ማለት ብዙ የሳሚ ሰዎችም አሉ። ግን ሳሚ ደውሎ ብዙ ተነጋግረን እንደዚህ አስቤያለሁ ምናምን ሲል እኔም አስበውን ብዙዎቹን ነገሮች እሱ ቀለል እያደረገ ነው የነገረኝ። የምታስበውን ወደፊት ወጣቶች እንዲፈሩ እንደዚህ እንደዚህ የሚሆነውን መንገድ እስኪ ተነጋግረን እናመቻቻለን፣ ሁኔታዎች ይኖራሉ። እኔ ጋር ብዙ ነገሮች አሉ። አሁን ይህንን የምልህ አዳዲስ መምህራን ሲገቡ የምነግራቸው ነገር አስተማሪነት ምን ይፈልጋል የሚለውን ሁሉ እነግራቸዋለሁ። አንዳንዴ ወደ ትምህርት ሲገባ ትንሽ ችግር አለ። እኛ ሀገር ለአስተማሪ የሚሰጠው ክብር፣ ማስተማሪ የሚሰጠው ሁኔታ ከክፍያም አኳያ ብዙ ችግሮች አሉ። ግን ያኛው ሳይሆን ዋናው ዓላማ አንተ አስተማሪ ነኝ ብለህ ስትገባ ገንዘቡን አይደለም ብለህ የገባኸው፣ ብዙ ኃላፊነት ያለብህ ልጆች አሉ። እነዛን ልጆች የሆነ ደረጃ ለማድረስ ነው። እኔ ትምህርት ማስተማር ስጀምር ደሞዜ 350 ብር ነው። ተቆራጡ ሚሊየርሴን 327 ብር ነበር። ከዛ ላይ ግን ምን አደርግ ነበር መሰለ ለተማሪዎች ኮፒ ያደረኩ ሰጥ ነበር። ቲም ኮፒ ሳደርግ ያ ሳንቲም ሳይጠቅመኝ ቀርቶ አይደለም። ግን እነዚህ ልጆች ቢማሩ በእንደዚህ አይነት መልኩ እምቀናበት ነገር አለ። አሁን ከኢትዮጵያ ውጭ ያሉ ተማሪዎች አለው ብዙ ነገሮች እየደረሳቸው ነው የሚማሩት። እኛ ጋር ደግሞ ስትመጣ አንድ ኮፒ ለማድረግ ብር ከምናምን ያስፈልጋል አንድ ኮፒ። እና ይሄን እንደዚህ አይነት ሌሎችንም ነገሮች ስታይ ለተማሪዎቹ የመማሪያ ቁሳቁስ የሚደርስበት ነገር በጣም ጠባብ ነው። ለተወሰኑ ልጆች ይሄንን ስታደርግ እንደዚህ ስትሆን ብዙ የምታስተላልፈው ነገር አለ። ልጆቹ ነገ እነሱም ከታች ላሉት ልጆች አይሰስቱም፣ ያላቸውን ያካፍላሉ። ይሄ ቁሳቁስ ከመስጠት ጀርባ ይሄም ነገር ነው ያለው። እና እነዛን ነገሮች ሳደርግም የነበረበት ሁኔታ ብዙ ነገሮችም ሲሆኑ መጽሐፍ ስሰጥ እንደዚህ ደስ እያለኝ ነበር አደርግ የነበረው። ያንንም አድርገው ለምንድን ነው ሙያው ይሄንን ስለሚፈልግ ነው። አስተማሪ በጣም የሚገርም ሁኔታ የሚሰጠው ጊዜ ትምህርት ይሄ በሰዓት የተገደበ ስራ አይደለም የሚሰራው። ክፍል ገብቶ አስተምሮ መውጣት ምናምን ብቻ አይደለም። እቤትም ሆነህ የምታስበው እሱን ነው። እቤትህ ቁጭ ብለህ ታጠናለህ፣ ቁጭ ብለህ ሌሰን ኖት ታዘጋጃለህ፣ ቁጭ ብለህ ፈተና ታዘጋጃለህ፣ ለሊት ተነስተህ ትዘጋጃለህ በተሻለ መልኩ ለማቅረብ እንደዚህ። እና አስተማሪ ይሄን ያህል ነው እንትን የሚለው፣ ግን ያሉት ሁኔታዎች ስለሚይዙት ተስፋ ይቆርጣል እንደዚህ። ስለዚህ አንተ ከፍ ብለህ ከሌሎቹ ቀደም ብለህ ማስተማር ውስጥ ካለህ ማነቃቃቱን ነው የምትሰራው። በተማሪው ጋር ስትመጣ የተለያዩ ችግሮች አሉ። እነዛን ችግሮች ተማሪዎች እንዴት እንደሚያልፉት ቀረብ ብለህ ስታናግራቸው፣ ችግሮቻቸውን ስትፈታላቸው ብዙ የሚመጣ ውጤት አለ። ያንን ነበር አስብ የነበረውም አድርግ የነበረውም። ስለዚህ በዛ በኩል ደግሞ ጥሩ ነኝ ብዬ ስለማስብ ነው አሁን ልጆችን ወጣቶችን ላገኛቸው ያለኝን ነገር ላካፍላቸው ምለው ይሄን ነው።
ትልልቆችን ጉዳዮች እየነካካህ ነው። የትምህርት ጥራት በአገር ደረጃ ዝቅ ያለ ስለመሆኑ ብዙ ይነገራል። ለዛም ከሚያዋጡት ምክንያቶች በርካቶቹን ዳሰሃል። ሳምሶን ወደ አንተ ልመለስ ነው። መቼም የአዴው አነጋገርና የመንፈስ ንቃት ጠንካራ የሆነ አቋሙ የሚጋባ ነው። በዚህ ሰዓት የሚመለከቱ ሰዎች እሱ በርግጥ ያለበትን የጤና ሁኔታ እያየ ፈገግ ብሎ እንደ ቀላል የሚያነሳቸው ሁኔታዎች ቀላል እንዳልሆኑ እናውቃለን። አንተ የሙያህ በቴክኖሎጂው ዘርፍ ነው። በዩናይትድ ስቴትስ የመንግስት መስሪያ ቤት ውስጥ በኃላፊነት የምትሰራው እና የማህበራዊ መገናኛዎች ያገናኙንም ለዚህ ምክንያት የሆነን እሱ ነው እና የማህበራዊ ሚዲያ ወይም ሶሻል ሚዲያ የምንለው ከጥቅሙ ጉዳቱ የበረታ ይመስላል። በኢትዮጵያ ጉዳይ ብቻ የተገደበም አይደለም። በዓለም አቀፍ ደረጃም መሰል ነገሮች አሉ። ነገር ግን እንደ ኢትዮጵያ ባለ በቋፍ ባለ ማህበራዊና ግጭት በበዛበት ሁኔታ ውስጥ የሰዎች አብሮ የመኖር መጥፎ ዜናዎች በየቀኑ በሚሰሙበት ውስጥ እንዲህ ያለው መልካም ነገር ያንቃቃልና በዚያም መንፈስ ጭምር ነው እየተወያየን ያለ ነው። ምን አየ? በጥቂት ጓደኞች ጥቂት የማይባል መጽሐፍ ለማሰራጨት የሚያስችል አቅም ባጭር ጊዜ ውስጥ ተሞከራችሁ። ምን ታዘብ?
አንድ ብዙ ጊዜ ማስተውለው ነገር ምንድነው? መጥፎና አልባሌ የሆኑ ነገሮች ብዙ ሰዎች ሲከታተሏቸው ታያለህ ማህበራዊ ሚዲያ ላይ። ማህበራዊ ሚዲያ ልክ ኃይለኛ ዝናብ ዘንቦ ውጪ ስትወጣ የምትሄድበትን መንገድ እየመረጥክ የምትሄደው ጭቃ ውስጥ እንዳትገባ አይደለም? አሁንም ማህበራዊ ሚዲያውን እኔ እንደዛ አድርጌ ነው የማየው። እኔ መልካም ነገሮችን እየመረጥኩኝ እነሱ ላይ ነው ትኩረት የማደርገው። መልካም ነገሮች ማህበራዊ ሚዲያ ላይ መልካም ሰዎችን ይስባል እንጂ ሌሎቹ መርጠው በመጥፎ ነገር ላይ የሚሳተፉት ሰዎች እንግዲህ እሱ የጊዜ ጉዳይ ነው። ብዙ ከሰራ በኋላ ልታመጣቸው ትችላለህ። እና እኛ ማድረግ ያለብን ዜጎች ላይ የሚተኩሉ ህፃናቶች ላይ ልክ አዴው እንደሚሰራው እነዚህ ህፃናቶች ከታች ጀምረው ኬሚስትሪን እንዴት አድርገው ታንጸው እንዲመጡ አንድ ስራ እየሰራ ነው። ስለዚህ ቴክኖሎጂም ስላነሳ አንተ እኔ አንድ አዴውን ልንደግፍበት የምንችለው መንገድ ኢትዮጵያ ውስጥ በጣም ብዙ ጎበዝ የሆኑ በቴክኖሎጂ ስራ ላይ የተሰማሩ ልጆች አሉ። እነሱን ጋር በመተባበር ይህንን ነገር አሳድገንና አስፋፍተን ለማድረግ ነው ያሰብነው። ሌላው ደስ የሚለው ነገር አሉላ፣ ብዙ ሰዎች መጽሐፍ ሲገዙ እባክህ ለተማርኩበት ሁለተኛ ደረጃ ትምህርት ቤት ይደርስልኝ። ለምሳሌ አንዱ ምንጃር ውስጥ ያለ በሳ የሚባል መለስተኛ ደረጃ ትምህርት ቤት አንዱ በየነ መረድ፣ እኔም አንደኛ ስሙ ተቀይሯል መሰለኝ አሁን፣ አባቴ እዛ ስለተማረ በየነ መረድን የመረጥኩት እና የሰዎችን የተያያዘ የትምህርት ቤት እንትናቸውን ያሳይሃል። እና ይሄ ነገር ወደፊት አሉላ ድርጅቶ ታየዋለህ። አዴውን ከፕሮፌሰር በልሁ መርናልኩ ከዶክተር ያዕቆብ እንደገና ደግሞ በሕክምና ሙያ ዶክተር ጌታቸው ጋር በተለያዩ ዘርፎች ጋር አብሮ እንዲሰራ እነሱን ላገናኘው ወስኛለሁ።
መልካም ነው። የሚያበረታታ ሌሎችንም መልካሙን ነገር ለሚያዩ የበኩላቸውን ለማድረግ እንዲጠሩ የሚያነቃቃ ሆኖ አግኝቼዋለሁ። በአጭር ጊዜ ውስጥ በጥቂት ጓደኛሞች የተደረገው ጥረት በምሳሌነቱ ለብዙዎችም የሚደርስ ነውና ነው የተገናኘ ነው። ይህን በጣም የሚገርም አይነት የመንፈስ ጥንካሬህን እንድታዘልቀው ጤናህም የተሻለ ሁኔታ እንዲሆን እመኝልሃለሁ፣ ተስፋ አደርጋለሁ። ያንተን ስራ ጥረት የተመለከቱ ብዙዎች ያቅማቸውን መርዳት እንዲችሉ አቶ ሳምሶን ቀደም ብሎ እንደገለጸውም የሚከተሉትን ሁኔታዎች እንመለከታለን። ለአሁኑ እንግዶቼ አቶ አዴው ዘሪሁን ከአዲስ አበባ፣ አቶ ሳምሶን ደምሴ ተፈራ ከዚህ ከዋሽንግተን ዲሲ እግዚአብሔር ይስጥልኝ ለጊዜያችሁ።
አመሰግናለሁ
አሉላ። እኔም በጣም ነው የማመሰግንህ ይህንን እድል ስለሰጠን፣ በጣም ነው የማመሰግነው። ይህም ዝግጅት ወደ ኢትዮጵያ ስለሚተላለፍ ኢትዮጵያ ያሉ አድማጮች መጽሐፉን በመግዛት አቅም ለሌላቸው ልጆች በማደል እንዲተባበሩ አደራላለሁኝ። በጣም እናመሰግናለን አሉላ።
አሁን የአዲስ አበባው መስኮት ተከፈተ። የንጉሴ አክሊሉ ቅንብር የሚቀርብበት ነው።
በዛሬው ዕለት በክርስትና አማንያን ዘንድ ተከብሮ ያለውን የሆሳና በዓል ተንተርሶ የተሰናዳ ቅንብር ነው።
እሷም ልጅ እኔም ልጅ ተጋቡ ይሉናል፣ የተሰቀለውን ማን ያወርድልናል? ሙሉቀን መለሰ። የዘንባባ ማርነሽ ወለላሽ ረጋ፣ አልደርስብሽ አልኩኝ እጄን ብዘረጋ ጥላሁን ገሰሰ እነዚህን ሁለት ስንኞች ያስታወሰኝ በዛሬው ዕለት ተከብሮ የዋለው የክርስትና እምነት ተከታዮች ባለልዩ ምልክቱ ባለዘንባባው የሆሳዕና በዓል ነው። ሆሳዕና ማለት በግዕዙ መድኃኒት ማለት ነው። ሆሳዕና በአርያም፣ ሆሳዕና ለወልደ ዳዊት፣ ብሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው። ሆሳዕና የተባለውም መድኃኒታችን ኢየሱስ ክርስቶስ ነው ይላሉ መተርጉማን ሊቃውንት። በሌላ በኩል የእስልምና እምነት ተከታዮች በአሁኑ ወቅት ጾመ ረመዳንን የረመዳን ጾምን እየጾሙ ነው። ኢትዮጵያውያን ሱባኤ ላይ ናቸው ማለት ይቻላል። በዛሬው በዓል ምክንያትም የዚህ ፕሮግራም አዘጋጅ ሁለቱን የሃይማኖት ድርጅት ተከታዮች ሊያስተሳስር ይችል ይሆን ብሎ አንድ ዝግጅት አቅርቧል። አንድም በዘንባባው አንድም በተምሩ። ይህም አንዳቸው ለአንዳቸው አስፈላጊዎች መሆናቸውን ያሳያል ይላሉ የእምነቱ ተከታዮች። የዛሬ እንግዳዬ ዑስማን ሬድዋን
ማታ ልክ መግሪብ ይባላል። ልክ መግሪብ ሰላት አዛን ሲል ነው የሚጀምረው። ወይም ደግሞ የሚጀምረውም ረሱል ሰለላሁ ዐለይሂ ወሰለም ብዙ ጊዜ እንዳፈጥሮ የነበረው ቴምር በቴምር ነው። ቴምር ባዱሁድ ነው ያለ እንትንን ሁድን ያለ ሰልሳል። ረሱል ሰለላሁ ዐለይሂ ወሰለም ያሉት መንገድ ያው የእምነቱ ከሰማይ ነው። ከዛ ጉጪ ውሳቸው ያሉትን መከተል ስላለብን ውሳቸው ደግሞ የሚነግሩን ነገር ሁሉ ትክክል ነው። የሚጠቅመንን እንጂ የሚጎዳንን ነገር ነግሩን ስለማያውቁ ከዛ አንፃር የሚጠቅመንን ለስላሳ ሁድን ያለ ሰልሳል ማንኛውም ሰው ቢቻል ቴምር ከሌለ በኋላ ነው። ከዛ በኋላ ነው ምግብ ሌላ ምግብ ይባለውና ቴምር ወደ 10 እና ከዛ በላይ የበሽታዎች ከኩላሊትን ጀምሮ ለኩበሽ ተመዳኒት ይሆናል ተብሎ የሚታሰባል። ከዛ አንፃር በቴምር ነው የሚጀመረው። ከዛ እሱ ከተገኘ ውሃን ቴምር ግን በዋናነት የምንጠቀመው ረሱል ሰለላሁ ዐለይሂ ወሰለም ብዙ ጊዜ ያሉት በቴምር አፍጥሩ ስላሉ ነው።
አድማጮቼ ዑስማን እንዳለው ቴምር ማፍጠሪያ ነው። ዘንባባው ደግሞ ለክርስትና እምነት ተከታዮች የሰላም የደስታ የአብሮነት ምልክት ነው። ይህም የሁለቱም እምነት ተከታዮች እንደ ተምሩ የጣፈጠ የተመረጠ እንደ ዘንባባው ያጌጠ በሰላም የተንቆጠቆጠ ዘመን የተሻገረ የመቻቻል ታሪክ ባለቤት እንደሆኑ ያስረዳል። በዚህም ዓለምን ያስቀናሉ፣ ያስደምማሉ፣ ያስቆጫሉ፣ ያስደንቃሉ፣ ሀገርና ወገኖቻቸውን ያኮራሉ። እየታየ ያለውም ይሄው ነው። ዑስማን ሬድዋን ባለትዳርና የልጆች አባት ሲሆን የሚተዳደረው ታክሲ በመንዳት ነው። ባለቤቱ አይሻ ደግሞ የሱቅ ንግዱን ታካሂዳለች። ዑስማን መጨረሻ ላይ የሚለን አለ።
አንድ ሰው ያለበትን አሁን በማንኛውም ሰው ኦርቶዶክስም ይሁን ማንኛውም እምነቱን ስሙን ብቻ ማየት ሳይሆን በትክክል መጻፉን ማወቅ መቻል አለበት። አለያ አንመረበትም። ካልተመረን ደግሞ ሃይማኖት ከሌለን ለሀገርም አንጠቅምም፣ ለራሳችንም አንጠቅምም፣ ለህዝብም አንጠቅምም። ስለዚህ ሃይማኖት ማለት ያው በኢትዮጵያነት ደግሞ እንታወቃለን። ሃይማኖት ነው የሚያኖረን በግዛት የኛ ሀገር በሃይማኖት ተቻችለንና እርስ በራሳችን ፈራሃ አላህ ወይም ፈራሃ እግዚአብሔር ነው አምነን የምንኖረውና ሁሉም መጻፉን ማያውቁ ሆነ ማወቅ አለበት። ይሄ ያው የተቻለን መጠን ለማወቅ ስለምሞክር ብያሰብ።
አመሰግናለሁ ዑስማን ሬድዋን። የዛሬ ዝግጅቴ በዚህው አበቃ። የዛሬ 15 ቀን እንገናኝ።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
አድማጮች አሁን በመግቢያችን ወደ አስተዋወቅነው ቅንብር ነው የምናመራው።
መኖር የሚሹትን ህይወት ለመፍጠር ወይም የሚፈልጉትን ኑሮ ለመኖር ምን ያስፈልጋል በሚል ጥያቄ ይጀምራል የብዙዎችን አስተያየት ለማየት በቅርቡ የተካሄደ አንድ ጥናት።
ለአያሌ ሚሊዮኖች የኑሮ መሰረት በተናጋበትና መስቀልቅሉ በወጣ ዓለም ያለ ጊዜው የመጣ ጥያቄ ሊመስልም ይችላል። በተለይ እዚያ መስቀልቅል ውስጥ ሆነው ሲያስቡት
የጥናቱ አድራጊዎች ግን ከመቼውም ይልቅ ዛሬ በተለይ ማስፈልጉን አስረግጠው ይሞግታሉ።
በከፋ ሁኔታ ውስጥም ቢሆን አንድም ጥያቄው የሰነበተ ወዲህም ለደረሰው መከራ መንስኤው በአብዛኛው ሰዎች በክፋት መንፈስ ተነሳስተው የሚያደርጓቸው ድርጊቶች መሆናቸው መኖር ስለመረጡት የህይወት ዘይቤ ትርጉምና ፋይዳ መጠየቁ እንዲህ ባለው ጊዜ ይበልጥ ያስፈልጋል ባይናቸው።
ከዚህስ ምስቅልቅል ለመውጣትም በህይወት የሚፈልጉትን ማወቅ መንገድ ፍለጋ ሊረዳ ይችላል ይላሉ።
በተነቃቃ ትኩስ ስሜት የተመላ ህይወት
እንደ ሰባዊ ፍጡር አንድ ሰው የሚኖረውን መሰረታዊ ፍላጎቶች ደህንነቱ እንደተጠበቀ መጠለያ፣ የተሟላ የምግብ አቅርቦት፣ ጤናማ ማህበረሰብና ትምህርት ወይንስ የነኚህ ሁሉ ፍላጎቶች ጥምረት?
ይህንንስ ለማሳካት አንድ ሰው ምን ያህል ዋጋ መክፈል ይጠይቀው እና ይኖርበት ይሆን?
ባለፈው ሳምንት በተካሄደው የዚህ የህዝብ አስተያየት ማሰባሰቢያ ከተገኘው 65% ለሚሆነው ምላሽ ሰጪዎች ባለፈው 2 ዓመታት ውስጥ ስራቸውን መለወጣቸውን ተናግረዋል።
ከነኚህም ውስጥ የገሚስ ያህሉ ምላሽ በብሔራዊ ደረጃ ከተዘገበው ለውጥ ጋር ተመሳሳይ ሆኖ ተገኝቷል።
ይህን መሰሉ ግዙፍ ስታኔ ታዲያ የሰዎችን የህይወት አላማና ግብ እንዲሁም በህይወታቸው ቅድሚያ የሚሰጧቸውን ነገሮች በአጠቃላይም ህይወታቸውን እንደገና እንዲመረምሩ በር ይከፍታል።
ስለ ጉዳዩ ጠለቅ ያለ ግንዛቤ እንዲኖር ያበረታታል። የተሻለ ትርጉም ያላቸውና እርካታን የሚያጎናጽፉትን የሥራ መስኮች የሚመሩ ምርጫዎችን ለመሞከር ሌላ እድል ይሰጠናል።
እናም ተሳታፊዎች ህልማቸውን ለማየት በእውነት የሚፈልጉትን ህይወት በመፍጠር ወይም ያዙትን በማሻሻል ራስንና አካባቢን ወደ ተሻለ ስፍራ ማምጣት ጭምር ይቻላል ነው ነገሩ።
እስቲ አድማጮቻችን የእናንተን አካፍሉን። በአሁኑ ወቅት ይበልጥ የሚያሳስቡ የምትሏቸው ጉዳዮች ሰዎች ሊወስዷቸው ከሚችሏቸው የተሻሉ ምርጫዎች ጋር አዛምዳችሁ ግለጹልን።
አምስት መቶ ዓመታት ወደ ኋላ ወስዶ የከፋዋን ልዕል ታሪክ ያስተዋውቀናል። በመጨረሻው ታሪክ ቀመስ ልቦለድ መድብሉ
ደራሲው ዶክተር ዋልተንጉስ ዳርጌ ልዕልት መርሳቤልን ጨምሮ 5 ልቦለድ መጻሕፍት እና ሌሎች 3 የሳይንስ መጻሕፍትም ደርሷል። በእንግሊዘኛ ቋንቋ ነው የተጻፉት።
ዛሬ ታዲያ ሰዓታችን በማለቁ እንደ ፈቃዳችን ማቅረብ አልቻልንም። አሁን በሌላ ጊዜ ሰፋ ያለውን ዝግጅት ይዘን እንመለሳለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍና በመደወል እንድትሳተፉ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ያህል horn@voanews.com
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22፣ 25 እና 30 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። በዚሁ ተሰናበትን።
ለአሁኑ ሰላም፣